ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ጥር 24 2025 ዓ.ም ተመረጥ ዝግጅታችን ጀመረ። ለምሽቱ በሳምንት ውስጥ ከተላለፉና ተደግሞ ቢሰሙ መልካም ናቸው ያላቸው መሰናዶች ይዘን መተናል። አብራችሁን ታምሹ ዘንድ የምንጋብዛችሁ አይደን ገርሞ መሰናዶውን በመምራት ብርሃን ኃይሉ ስርጭቱን በማቀናበር ጽዮን ግርማ በዋና አዘጋጅነት ከመላው የአሜሪካ ድምፅ ጋዜጠኞችና ባልደረቦች ጋር በመሆን ነው። ቀዳሚ የምናደርገው ከዓለም ዙሪያ የተሰባሰቡት ዜናዎችን ነው። ወደዛው እንላል።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አመሻችኋል? የቀዳሚው ምሽት የዓለም ዜናዎችን የማቀርብላችሁ አስማማው የነው ነኝ። ፕሬዚዳንት ትራምፕ ከፌደራል ሰራተኞች ጋር በቅርቡ የተደረጉ የሰራተኛ ማህበራት ስምምነቶችን ሊሰርዙ ነው። ፕሬዚዳንት ትራምፕ ባለ ሲመት ከመፈጸማቸው ባሉ 30 ቀናት ውስጥ ከፌደራል ሰራተኞች ጋር የተደረጉ ማንኛውም የጋራ ስምምነት ተቀባይነት አይኖርም ብለዋል። ይህም ፕሬዚዳንቱ የፌደራል ተቋማትን የሰው ኃይል መልሶ ለማቋቋም እያደረጉ ያለው የቅርብ ጊዜ ጥረት አካል ነው። ትራምፕ ለሁሉም የሥራ አስፈጻሚ ክፍሎችና ኤጀንሲዎች ኃላፊዎች በላኩት ማስታወሻ ላይ የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን አስተዳደር በመጨረሻዎቹ ቀናት ከፌዴራል ሰራተኞች ጋር የተደረጉ የጋራ ስምምነቶችን ሆን ብሎ ማጠናቀቁን ገልጸዋል። አባካኝና ያልተሳኩ ፖሊሲዎችን ከስልጣን ማብቃት በኋላም በማራዘም አስተዳደርን ለመጉዳት የተደረገ ጥረት ነው ብለዋል። በአዲሱ ፖሊሲ ምን ያህል ስምምነቶች እንደሚነኩ እስካሁን አልታወቀም። የጋራ ድርድር ስምምነቶች በሰራተኛ ማህበራትና በሰራተኞቻቸው መካከል የሥራ ሁኔታዎችን፣ ክፍያና ሌሎች ፖሊሲዎችን የሚገልጹ ስምምነቶች ናቸው። እርምጃው የመጣው ፕሬዚዳንት ዶናልድ ትራምፕ ቢሮክራሲውን ለመቀነስና በብዙ ታማኞች ለማዋቀር ባደረጉት የመጀመሪያ እርምጃቸው በመቶዎች የሚቆጠሩ የመንግሥት ሠራተኞችን ከሥራ በማባረርና ገሸሽ በማድረግ የአሜሪካ መንግሥት መዋቅር ላይ ትልቅ ለውጥ በጀመሩበት ወቅት ነው። በሌላ በኩል የፕሬዚዳንት ትራምፕ አስተዳደር በጥር 6 ጉዳይ ላይ የተሳተፉ አቃቢያነ ሕጎችን ከሥራ አባሯል። የትራምፕ አስተዳደር የጃንዋሪ 6 ጉዳይ በመባል በሚታወቀው ከአራት ዓመት በፊት የተካሄደው ምርጫ ውጤትን ተከትሎ በዩናይትድ ስቴትስ ምክር ቤት ሕንፃ ላይ በደረሰው ጥቃት ዙሪያ ምርመራ ላይ የተሳተፉ አቃቢያነ ሕጎችን ከሥራ አባሯል። በዚህ ሂደት ተሳትፎ የነበራቸው የፌዴራል ምርመራ ቢሮ የፊቢአይ መርማሪዎች ስም ዝርዝርም እንዲሰጠውም የጠየቀ ሲሆን እነርሱም ተመሳሳይ ጣፈንታ ይገጥማቸዋል ተብሏል። እርምጃውም ዋይት ሀውስ በፌዴራል ሕግ አስከባሪ አካላት ላይ ቁጥጥር ለማድረግና በቂ ታማኝነት የጎደላቸው ተደርገው የሚታዩ ሰራተኞችን ከኤጀንሲው የማጥራት ውሳኔዎችን የሚያንጸባርቅ እንቅስቃሴም ተደርጎ ተወስዷል። ተጠባባቂ ምክትል ጠቅላይ አቃቢ ኤሚል ቦቭ በዩናይትድ ስቴትስ ካፒቶል ጥቃት ለተከሰሱ ከ1500 በላይ ሰዎችን ተጠቃሚ የሚያደርገውን የፕሬዚዳንት ዶናልድ ትራምፕ የምህረት እርምጃ ተከትሎ የጥር 6 ጉዳይን ይዘው የነበሩ አቃቢ ሕጎች ከስራ እንዲባረሩ ትእዛዝ ማስተላለፋቸውን አሶሺየትድ ፕሬስ ያገኘውን ማስታወሻ መሰረት አድርጎ ዘግቧል። በዋሽንግተን በሚገኘው የዩናይትድ ስቴትስ አቃቢ ሕግ ቢሮ ውስጥ 2 ደርዘን የሚጠጉ ሰራተኞች ስራቸው እንዲቋረጥ መደረጉን ጉዳዩን የሚያውቁና በዚህ ጉዳይ ላይ ለመናገር ፈቃድ ስለሌላቸው ስማቸው እንዳይገለጽ የጠየቁ አንድ ሰው ተናግረዋል። በተጠባባቂ ምክትል ጠቅላይ አቃቢ ሕግ ቦብ በተላከ ሌላ ማስታወሻ ከግማሽ ደርዘን በላይ የሚሆኑ የኤፍቢአይ ከፍተኛ አመራሮችን እስከ ሰኞ ድረስ ጡረታ እንዲወጡ ወይም እንዲባረሩ የታዘዙ ሲሆን በጥር 6 ላይ በምርመራ ላይ የተሳተፉትን የኤፍቢአይ ሰራተኞችን ስም ማዕረግና ቢሮም ጠይቋል። አስተዳደሩን ከመቀላቀላቸው በፊት ትራምፕን በወንጀል ጉዳዮች የተከላከሉት ቦብ የፍትህ ዲፓርትመንት ባለሥልጣናት ተጨማሪ እርምጃዎች አስፈላጊ መሆናቸውን ለማረጋገጥ የሰራተኞች የግምገማ ሂደትን ያካሄዳሉ ሲሉም አስታውቋል። ሐማስ 3 ተጨማሪ እስራኤላውያን ታጋጆችን ለቀቀ። በእስራኤልና በፍልስጤም ታጣቂ ቡድን መካከል ያለውን ግጭት ለማስቆም በተደረሰው ስምምነት መሰረት ሐማስ 3 የእስራኤል ታጋቾችን ዛሬ ለቋል። የ54 ዓመቱ ፈረንሳዊ እስራኤላዊ አፌር ካልዴሮና የ35 ዓመቱ ያርደን ቢባዝ ወደ እስራኤል ከመመለሳቸው በፊት በደቡብ የጋዛ ከተማ ካን ዩኒስ ለቀይ መስቀል ተሰጥተዋል። የ65 ዓመቱ እስራኤላዊ አሜሪካዊ ኪድ ሴጅል ደግሞ ከሰዓታት በኋላ በጋዛ ከተማ ከሚገኝ ወደብ ተለቋል። በአራተኛው የታጋቾችና እስረኞች ልውውጥ እስራኤል 90 እስረኞችን ለመልቀቅ ተስማምታ የነበረች ሲሆን አንድ የፍልስጤም ተሟጋች ቡድን በበኩሉ የሚለቀቁት ፍልስጤማውያን ቁጥር ወደ 183 መሻሻሉን አስታውቋል። ሐሙስ ዕለት ሐማስ 3 እስራኤላውያንና 5 የታይላንድ ዜጎችን ጨምሮ 8 ታጋቾችን የለቀቀ ሲሆን በዕለቱ እስራኤል ደግሞ 110 የፍልስጤም እስረኞችን ፈታለች። ከተፈቱት መካከልም 32ቱ የዕድሜ ልክ እስራት የተፈረደባቸው ነበሩ። የተኩስ አቁም ስምምነት ተከትሎ እስካሁን ከ423000 በላይ ፍልስጤማውያን ወደ ሰሜናዊ ጋዛ ተመልሰዋል። እንደ አውሮፓውያን አቆጣጠር በጥቅምት 2023 በእስራኤልና ሐማስ ጦርነት መጀመሪያ ላይ የእስራኤል ጦር ከግዛቱ እንዲወጡ በማዘዙ ተሰደው የነበሩት ናቸው። በሌላ በኩል ትላንት በጄኔቫ የዓለም ምግብ ፕሮግራም ወደ ጋዛ ሰብአዊ እርዳታ ለማድረስ በሚደረገው ጥረት ዙሪያ በሰጠው መግለጫ የተቋሙ የአካባቢው ኃላፊ የሆኑት አንቷን ሬናርድ ለጋዜጠኞች እንደተናገሩት ኤጀንሲው የተኩስ አቁም ስምምነት ከተደረሰበት ጊዜ ጀምሮ ከ32000 ሜትሪክ ቶን በላይ ምግብ ለጋዛ ማቅረቡን ተናግሯል። ይህ መጠንም በታህሳስ ወር ከቀረበው በጥፍና በጥቅምት ወር ከቀረበው በሶስት እጥፍ ይበልጣልም ብለዋል። ሬናርድ የዓለም ምግብ ፕሮግራም እስካሁን 300000 ሰዎችን ተደራሽ ማድረጉንም አስታውቋል። በመጨረሻም ሩሲያ ወደ ዩክሬን ከተማ እየከሰገስኩ ነው አለች። ሩሲያ በዩክሬን ምስራቃዊ ዋና የሆነችውን ቶሬትስ ከተማ አጠገብ ያለች መንደር መያዟን ዛሬ አስታውቃለች። ይህ በበኩሏ ሩሲያ ሌሊት ላይ ባደረሰችው ጥቃት 4 ሰዎች መሞታቸውን ገልጻለች። የሩሲያ መከላከያ ሚኒስቴር እንዳስታወቀው ወታደሮቹ በምስራቅ ዶኔትስክ ክልል ውስጥ የምትገኘውንና በቅርብ ወራት ውስጥ ከፍተኛ ውጊያ የተደረገበትን በሰሜን ምስራቅ ቶሬትስክ ሰሜናዊ ምስራቅ አካባቢ የምትገኘውን ክሪምስኬን መንደር መያዛቸውን አስታውቋል። ከፍተኛ የሰውና የቁሳቁስ ኪሳራ ቢደርስበትም የሩሲያ ጦር በዶኔትስክ ቀስ በቀስ እየገሰገሰ መሆኑም ተገልጿል። በክልሉ የሚገኙ የዩክሬን ወታደሮች ባለፈው ማክሰኞ በጦርነቱ ላይ ስልታዊ ጠቀሜታ ባለው የወታደራዊ ማዕከል በሆኑት በቶሬስክና ቻሲቭ የአረብ ከተሞች አካባቢ ከፍተኛ ውጊያ መካሄዱን ተናግረዋል። ዲፕ ስቴት የተሰኘው የዩክሬን ወታደራዊ ተንታኞች ቡድን እንዳለው የሩሲያ ጦር በሁለቱ የውዝግብ ስፍራ በሆኑ ከተሞች መሃል ለወራት ቆይቷል። በሌላ በኩል ሩሲያ በማዕከላዊ የዩክሬን ከተማ ፓልታቭና በሰሜን ምስራቅ ካርኪቭ ከተማ ባደረሰችው ጥቃት ቢያንስ 4 ሰዎች መገደላቸውም ተገልጿል። አድማጮቻችን፣ የቅዳሜ ምሽት ከዓለም የተሰባሰቡ ዜናዎቻችን እነዚህን ይመስሉ ነበር። ዜናዎችን ያቀረብኩላችሁ አስማማየ ነው ነበርኩኝ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር መልካም ቆይታ እንድታደርጉ እየጋበዝኩ በዚሁ እሰናበታለሁ። መልካም ምሽት።
አስማማየነውን ለዜናዎቹ እናመሰግናለን። በመከታተል ላይ የምትገኙት የቅዳሜ ምሽት ጥር 24 2025 ዓ.ም ዝግጅታችንን ነው። መሰናዶውን በመምራት አብራችሁን ዘልቀው ኤደን ገረመው ነኝ። ከዋና አዘጋጇ ጽዮን ግርማ እንዲሁም ከፕሮዲሰራችን ብርሃን ኃይሉ ጋር አብራችሁን ትቆዩ ዘንድ በአክብሮት ተጋብዛለሁ። ወደ ዘገባዎቻችን እንሻገር። ምሽቱ ቀዳሚ ያደረግነው ስደተኞችን ስለሚመለከተው ፕሬዝዳንታዊ ትእዛዝ ሰዎች ሊያውቋቸው በሚገቡ ጉዳዮች ላይ የባለሙያ ማብራሪያ ነው። ፕሬዝደንት ዶናልድ ትራምፕ ለሁለተኛ የስልጣን ዘመን ወደ ዋይት ሃውስ በተመለሱበት የመጀመሪያው ቀን ከፈረሟቸው ፕሬዝዳንታዊ ትእዛዞች መካከል ስደተኞችን የተመለከተው አንዱ ነው። ትእዛዙን ተከትሎም በህገ ወጥ መንገድ አሜሪካ የሚኖሩና በወንጀል አድራጎት ውስጥ የተሳተፉትን ወደ ሀገራቸው የመመለስ ስራም ተጀምሯል። ለመሆኑ ይህንን የተመለከተው የፕሬዝዳንታዊ ትእዛዝ በውስጡ የያዛቸው ጉዳዮች ምንድን ናቸው? ኢትዮጵያና ኤርትራንስ ሊያውቋቸው የሚገቡ ጉዳዮች ምን ይሆኑ? በማለት አስማማየ ነው በካሊፎርኒያ ግዛት ሎስ አንጀለስ አካባቢ የኢሚግሬሽን ጉዳዮች ጠበቃ ከሆኑት ወይዘሮ ሙሉ መቤት አለማየሁ ጋር ቆይታ አድርገዋል። ባለሙያዋ ስለ ፕሬዝዳንታዊ ትእዛዙ ምንነት በማብራራት ቆይታቸው ይጀምራል።
ዋናውና አንደኛው ምንድን ነው? ብዙውን ሰውም ደግሞ ያስፈራው የአይስ ኦፊሰሮች ማለትም የኢሚግሬሽን ኦፊሰሮች በአጠቃላይ መብት ስለተሰጣቸው ሰዎችን ወረቀት የሌላቸውም ወይም በአሁኑ ሰዓት ምንም አይነት ስታተስ የሌላቸውን ሰዎች እያቆሙም ሆነ እያሰሩ ዲፖርት ማድረግ እንደሚችሉ ማሰር እንደሚችሉ ስለተባለ ነው። አንዱ ደግሞ ዋናው ትልቅ ለውጥ ጠረፍ ላይ ባለው ለውጦች ላይ ነው። በፊት በጠረፍ በኩል የሚገቡ በሜክሲኮ በኩልም ሆነ በቴክሳስ አካባቢም የሚገቡ በሙሉ በካሊፎርኒያ አካባቢ ከሜክሲኮ ቢያዙም እንኳን የጥገኝነት ወይም ማመልከቻ እናስገባለን ፍራቻ አለን እንዲህ ሲሉ እያያዟቸው ምንም ያህል ፕሮሰስ ሳይደረጉ እየለቀቁ ነበር ጉዳያቸውን እንዲቀጥሉ። አሁን ግን እሱ እንዲቆም ተብሏል። ካች ኤንድ ሪሊስ ይሉታል። እሱ እንዲቆም እና ሁሉም ቦርደር ላይ ምንም አይነት ወረቀት ከሌለው ወይም የመግቢያ ቪዛ ከሌለው ከመጣበት እንዲመለስ እንዲታሰር የሚያዙ ወጥተዋል። በሲቲዘንሽፕ በዜግነትም ደግሞ የተነሱ የወጡ አሉ።
ልጆች ከተወለዱ በኋላ ዜግነት ማግኘታቸው የተመለከተውም አንዱ የወጣው ነው እና ዋና ዋናዎቹ ብናነሳቸው ጥሩ ነው ተመልካቾቻችን እንዲያውቋቸው።
ዜግነትን በተመለከተ እንግዲህ በፊት ለዛውም በኮንስቲቱሽኑ በአሜሪካን ኮንስቲቱሽን ለብዙ ዓመት የጸደቀ ያለ 14th አሜንድመንት ላይ ያለ ነው። በሱ መሰረት ማንም አሜሪካን ሀገር ውስጥ የተወለደ የአሜሪካን ዜግነት እንደሚሰጠው ጸድቆ የቆየ ኮንስቲቱሽናሊ ጋራንቲድ የሆነ መብት ነበረ። ከተወሰኑ አሁን ለምሳሌ የዲፕሎማት ልጆች ላይሰጣቸው ይችላል ዜግነት፣ ግን ሌላ ማንም አሜሪካን ሀገር መሬት ላይ አሜሪካን መሬት ላይ እስከተወለደ ድረስ ዜግነት ይሰጠዋል። አሁን እሱ ትልቅ ለውጥ አድርገውበታል። እና ዜግነት ሲሰጠው የእናትና አባቱ አሜሪካን ሀገር ያላቸው ወረቀት ወይም ስታተስ ምንም እንትን ኮንሲደር አይደረግም። አሁን ግን ባስተላለፉት መሰረት ምንድን ነው ወይ የዛ ልጅ ወይ እናት ወይ አባት ግሪን ካርድ ያላቸው ወይም ሲቲዘን ያላቸው ካልሆኑ ልጆቹ ምንም አይነት የአሜሪካን ዜግነት እንደማያገኙ ነው የሚለው። ስለዚህ አሁን ለምሳሌ አንድ ሰው በሌላ አይነት ቪዛ ሌላ አይነትም ስታተስ ማለትም ቲፒኤስ አሁን አለ ለኢትዮጵያ የተሰጠ ቴምፖራሪ ፕሮቴክትድ ስታተስ፣ በዛ ላይ ያለ ሰው አሁን ለምሳሌ አንድ ልጅ ቢወልድ ወይ አባቱ ወይ እናቱ ግሪን ካርድ ያላቸው ወይም ሲቲዘን የሆኑ ካልሆነ አያገኝም። ምንድን ነው ዜግነትን አያገኝም፣ የአሜሪካንን ዜግነት። ስለዚህ በጣም ትልቅ ለውጥ ያመጣል ይሄ ቢያልፍ። ይሄ እንግዲህ እንዲያልፍ የተባለው ኤግዜኪቲቭ ኦርደሩ ከተፈረመ ከሰላሳ ቀን በኋላ እና ደግሞ ኤፌክቲቭ የሚሆነው ወይም እንትን የሚሆነው ምን የሚሆነው አልከኝ?
ተግባራዊ የሚሆነው
ከፌብሩዋሪ 20/2025 በኋላ ለተወለዱ ልጆች ነው የሚለው። ስለዚህ ከፌብሩዋሪ 20/2025 በፊት የተወለዱ ልጆች ይሄ አይመለከታቸውም። ግን ይሄም ካለፈ ነው
ፕሬዚዳንት ትራምፕ በአሜሪካ ውስጥ በርካታ ህገወጥ መልኩ የሚኖሩ የሌላ ሀገር ዜጎች አሉ፣ ስለዚህ እነሱ ወደ ሀገራቸው መመለስ አለባቸው የሚል በምርጫ ቅስቀሳቸው ወቅት የሚያነሱት ጉዳይ እንደነበር ይታወቃል። አሁን ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ ደግሞ ይህን የሚመለከተው በተለያዩ አካባቢ ያሉ በህገወጥ መልክ ወደ አሜሪካ የገቡ ከዛም ባለፈም በተለያዩ ወንጀሎች ውስጥ የነበሩ ናቸው የተባሉ ሰዎችን በቁጥጥር ስር በመዋል ወደ ሀገራቸው የመመለስ ሂደት ተጀምሯል። እንዲሁ በዚህ ሂደት ውስጥ የሚመለከታቸው አካላት አግኝተው የሚጠይቋቸው ሰዎችን ወይም በዚህ የሚጠየቁ ሰዎች በምን ሁኔታ ውስጥ ያሉ ናቸው? እሱን እስኪ ለተመልካቾቻችን ግልጽ እናድርግላቸው።
እንግዲህ ወይ ቦርደር ወይም ደግሞ ቦርደር ውስጥም ከገቡ በኋላ አሜሪካን ሀገር ውስጥም ከገቡ በኋላ ሊሆን ይችላል። ግን ለምሳሌ ልክ ጠረፍ ላይ የሚያዙ ሰዎችን ከነሱ ብንጀምር እዛ ላይ እንግዲህ አሁን አንድ ሰው ምንም አይነት ቪዛ ሳይኖረው የአሜሪካን ጠረፍ ላይ ቢደርስ እና ለመግባት እፈልጋለሁ ቢል በፊት አሁን ባለፉት 2-3 ዓመት በተለይ በጣም የሚደረግ የነበረው ምንድን ነው? ያው ስሙን ማንነቱን እንደዚህ ይመዘገባል፣ ፊንገርፕሪንት ይደረጋል፣ እሱን አሻራ እንደዚህ ከተደረገ በኋላ ይለቀቅና ወደ ፍርድ ቤት ይመራል። ፍርድ ቤት ተመርቶ ፍርድ ቤት እንግዲህ ያለው መከላከያ ካለው እዚህ ሀገር ለመቆየት የሚችልበትን ማመልከቻ ማስገባት የሚችለው ነገር ካለ እሱን እንዲያስገባ ይፈቀድለት ነበረ። ብዙ እንዳውም ኢትዮጵያውያኖች በተለይ በጣም በብዛት በእንደዚ አይነት ሁኔታ ገብተዋል። አሁን ግን ምንድን ነው የሆነው? በእንደዛ አይነት ሁኔታ ቦርደር ላይ ወይ ጠረፍ ላይ መጥቶ አንድ ሰው ልግባ ቢል እንደዛ እንደ በፊቱ ዝም ብሎ ካች ኤንድ ሪሊስ ይሉታል፣ ቅድም እንዳልኩት እንደዛ አይደረግም። ያ ሰው ይታሰራል። ታስሮ ኤክስፐዳይትድ ሪሙቫል ይሉታል፣ በአስቸኳይ ከሀገር ውስጥ እንዲወጣ እና ያንን ፕሮሰስ መሄድ አለበት ይልሃል። ያንን ፕሮሰስ መሄድ ማለት እንግዲህ ምንድን ነው? ኢንተርቪው ይደረጋል በኢሚግሬሽን ኦፊሰር። ኢንተርቪው በሚደረግበት ጊዜ ያ ሰው ወደ ሀገሩ የመመለስ ፍራቻ እስካልተናገረ ድረስ ማለትም ወደ ሀገር የመመለስ አልችልም ወይም ከመጣሁበት ቦታ መመለስ አልችልም ምክንያቱም ጉዳት ይደርስብኛል፣ ጥቃት ይደርስብኛል ብሎ የሚደርስበትን ጥቃት ደግሞ መስፈርቶች አሉ። በነዛ መስፈርቶች መሰረት ጥቃት ይደርስብኛል የሚለውን ለማሳመን ካልቻለ ላንድ ኦፊሰር ወይም በቂ ምክንያት ሰጥቶኛል ካላለ ሊመልሰው ይችላል ማለት ነው። ሌላው ደግሞ ይሄ ኤክስፐዳይትድ ሪሙቭል ወይም በአስቸኳይ እንዲወጡ የሚለው በፊት ከ14 ቀን በላይ ያልቆዩ አሜሪካን ሀገር ገብተው ጠረፉን ደግሞ ገብተው ወደ 100 ማይል ያህል የገቡ እንዲህ ነበር የሚለው። አሁን ግን በጣም አስፍቶት ባለፉት 2 ዓመታት ውስጥ የገባ ሰው በሙሉ ለዛ አይነት ነገር ሊዳረግ እንደሚችል ለኤክስፐዳይትድ ሪሙቭል። በፊትም ደግሞ እንደዚሁ ገብተው ፓሮልድ የነበሩት ሰዎች ባለፉት 2 ዓመት ውስጥ ከሆነ የአይስ ኦፊሰሮች
ምንድነው ፓሮል
ማለት ተፈቅዶለት ወደ አሜሪካን ሀገር የተወሰነ ጉዳዮችን እንዲያስፈጽም ማለትም ለምሳሌ የአሳይለም ማመልከቻውን የጥገኝነት ማመልከቻውን እንዲሰማ ያንን ለማስገባት እንዲችል ለጊዜው ገብተህ ጉዳይህን እንድትከታተል ፈቅደልሃል እንደማለት ነው። ሙሉ ለሙሉ አድሚሽን ሳይሆን ገብቶ ጉዳዩን እንዲከታተል ፈቅደናል የሚል ነበረ። እና እንደሱ ሲሆን ለአንድ ዓመት ፓሮል አድርገናል አንድ ሰው ከተባለ በዛ አንድ ዓመት ውስጥ ማድረግ የሚያስፈልገውን ማመልከቻዎቹን ማስገባት፣ ፍርድ ቤትም ደግሞ የክስ ወረቀት ይመሰረት እንደሆነ ያ የክስ ወረቀት ፍርድ ቤት እስከሚገባ እንደዚህ ጊዜ ይሰጥ ነበረ። አሁን ግን በዛ በኩልም የገቡትን ሰዎች ከሁለት ዓመት ያነሰ ጊዜ ከሆነ እዚህ አሜሪካን ሀገር ውስጥ የነበሩት ያንን የፓሮል የተሰጣቸውን ፈቃድ አንስተው እንደገና ኤክስፐዳይትድ ሪሙቭል በሚለው ፕሮሰስ እንዲሄዱ ማድረግ አንድ ኦፊሰር ይችላል ይልሃል። የግድ ያደርጋል አይደለም፣ ግን ይችላል። አንድ ኦፊሰር እንደ ሁኔታው አይቶ ሊወስን ይችላል ይልሃል። እና እንደዛ ማድረግ ደግሞ ማለት ያ ሰው ሊታሰር ይችላል ማለት ነው። ታስሮ እንደገና ኢንተርቪው ሊደረግ ቃለ መጠየቅ ይደረግለታል፣ ስለ ጥገኝነት፣ ስለ ፍራቻው እንደዚህ ለብዙ ጊዜም እንዲታሰር ይችላል።
ወደዚህ ተመልካቾቻችን እናምጣውና ወደ ኢትዮጵያውያንና ኤርትራውያን በዚህ በአሜሪካ በርካቶች ይኖራሉና ከዚህ ጋር በተያያዘ እንደው ስጋት የገባቸው ካሉ እነማን ናቸው ይህ ሊመለከታቸው የሚችለው የሚለውን እንደው ለኢትዮጵያና ለኤርትራውያን ግልጽ ለማድረግ በዛ መልኩ ቢያነሱልን።
የሚመለከታቸው እንግዲህ አሁን በተለይ አለቪዛ እንደዚህ እንዳልኩት በጠረፍ በኩል የገቡ ፓሮልድ ቅድም እንዳልኩት ጉዳያቸውንም እንዲከታተሉ ተብለው የተፈቀደላቸው እና ገብተው የነበሩት ባለፉት 2 ዓመታት ውስጥ ወይንም ደግሞ ፍርድ ቤትም ሄደው የመጨረሻ ውሳኔ ተሰጥቷቸው ተከልክለው መውጣት አለባቸው የሚል የመጨረሻ ውሳኔ ተፈርዶ ከነበረ ውሳኔውም ማለት ደግሞ የይግባኝ መብታቸው ሁሉም ነገር አልቆ እስከ መጨረሻው ይግባኝ እስከሚሉበት የፍርድ ቤት ደረጃ ሄደው የተከለከሉና በቃ መውጣት አለባቸው የተባሉ እነሱ ሊያስፈራቸው ይችላል። በደንብ ቪዛቸው ኤክስፓየር አድርጎ ወይም ተቃጥሎ ምንም አይነት ሌላ ማመልከቻ ያላስገቡ ኢትዮጵያውያኖች ሆኑ ኤርትራውያኖች ማንም በዛ ደረጃ ላይ ያለ ሊያስፈራው ይችላል። ሶ አሁን ለኤርትራውያኖች የሚያሳዝነው ቴምፖራሪ ፕሮቴክትድ ስታተስ ወይም ጊዜያዊ ጥገኝነት ወይም ከለላ ለኢትዮጵያ እንደተሰጠው ስላልተሰጠ እሱን ማመልከቻ ለማስገባት ኤርትራውያኖች አንፎርችነትሊ አይችሉም። ለኢትዮጵያውያኖች ግን ኢትዮጵያ ደዝግኔት ሆናለች ከ2022 ጀምራ። በአሁኑ ሰዓት ከኤፕሪል 11/2024 በፊት የመጡ ኢትዮጵያውያኖች እስከሆኑ ድረስ ሊያመለክቱ ይችላሉ። ለመጀመሪያ ጊዜ የሚያመለክቱ ሪሬጅስተር የሚያደርጉት ወይም በፊት የነበራቸው ቲፒኤስ የማመልከቻቸው ጊዜ አልፏል፣ የማሳደሻው ጊዜ። አዲስ ግን ለሚያመለክቱ ማመልከት ይችላሉ። ስለዚህ ቲፒኤስ ይሄ ቴምፖራሪ ፕሮቴክትድ ስታተስን ማመልከት፣ የጥገኝነት ወረቀታቸውን አላስገቡ ከሆነ በየፍርድ ቤቱም ሆነ በየኢሚግሬሽን ኦፊሱ ማስገባት፣ በቶሎ ብለው ማስገባት። ኦልሬዲ የገባ ማመልከቻ ካላቸው ደግሞ የገባውን ማመልከቻ የሚያሳይ እንትናቸውን ወረቀቶቻቸውን ዶኪመንቶቻቸውን መያዝ፣ ደረሰኞቻቸውን የፍርድ ቤትም ከሆነ ፍርድ ቤት የገባበትን የሚያሳይ መያዝ፣ የስራ ፈቃድ ካላቸው የስራ ፈቃዳቸውን መያዝ። ብዙ ኢትዮጵያኖች ደግሞ ወይም ኤርትራኖችም ደግሞ ከሁለት ዓመት በፊት የነበሩ ከነበሩ ይሄ ኤክስፐዳይትድ ሪሙቭል የሚባለውን እንዳያደርጉባቸው እና ባይሆን አትሊስት ፍርድ ቤት ገብተው የመከላከል መብታቸው እንዲጠበቅ እዚህ ሀገር ከሁለት ዓመት በላይ እንደቆዩ የሚያሳይ አይነት ዶኪመንቶቻቸውን መያዝ፣ ማለትም የድሮ መታወቂያ ሊሆን ይችላል፣ የገቡበት ቪዛ ሊሆን ይችላል፣ ብቻ ከሁለት ዓመት በላይ እዚህ እንደነበሩ የሚያሳይ ዶክመንቶች በእጃቸው መያዝ ይመከራል።
ወይዘሮ ሙሉ በቤት በአሜሪካ ድምፅ አድማጮቻችንና ተመልካቾቻችን ስም የሕግ ባለሙያነቱን እንዲሁም የጠበቃ ስራዎች መነሻ አድርገን በስደተኞችን በተመለከተ በፕሬዚዳንት ትራምፕ የተፈረሙ ሕጎችን ምንነትን ላይ ሀሳብ ስላካፈሉን በጣም እናመሰግናለን። ለሰጡ ሙያዊ ሀሳብም ከልብ አሜሪካ ድምፅ አድማጮቻችንና ተመልካቾቻችን ስም እናመሰግናለን።
እኔም አመሰግናለሁ።
ከዚሁ ከስደተኞች ጉዳይ ሳንወጣ ዶናልድ ትራምፕ ስደተኞችን ወደ ጓንታናሞ ቤይ እንደሚልኩም አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰነድ አልባ ስደተኞችን ኩባ በሚገኘው ጓንታናሞ ቤይ እንዲያዙ እንደሚያደርጉ ነው የገለጹት። ለዚህም አስተዳደራቸው እስር ቤቱን ዝግጁ እንዲያደርግ የሚያስችል ሰነድ በዚህ ሳምንት እንደፈረሙም ተገልጿል። በኩባ የሚገኘው የአሜሪካ እስር ቤት ጓንታናሞ ቤይ ወታደራዊ እስረኞችን፣ የታሊባንና የመስከረም 11 የሽብር ጥቃት ተጠርጣሪዎችን በመያዙ ይታወቃል። የመከላከያና የሀገር ውስጥ ደህንነት መስሪያ ቤቶች እስር ቤቱ 30,000 ስደተኞችን ለማስተናገድ እንዲችል ዝግጅት እንዲያደርጉም ትራምፕ አዘዋል። አንዳንዶቹ ስደተኞች ከፍተኛ ወንጀል የፈጸሙ በመሆኑና የሀገራቸው መንግስት አግቶ ያቆያቸዋል የሚል እምነት ስለሌላቸው ወደ ጓንታናሞ እንደሚልኳቸው ትራምፕ ገልጸዋል። ስማቸው እንዲጠቀስ ያልፈለጉ አንድ የዋይት ሀውስ ባለስልጣን ትራምፕ ጓንታናሞን የተመለከተውን ሰነድ ቀድመው መፈረማቸውን ተናግረዋል። ሰነዱ ከተለመደው ፕሬዝዳንታዊ ትእዛዝ ለየት ያለና ጄኔራል ሬጅስተር ተብሎ ለሚታወቀውና የመንግስት ሰነዶችን ለሚያትመው መስሪያ ቤት እንደማይላክም ተገልጿል። ለእቅዱ ማስፈጸሚያ ገንዘብ እንዲመደብ ለማድረግ የአሜሪካ ምክር ቤት ይሁንታ እንደሚያስፈልገውም ተገልጿል። በዚሁ ወደ ተከታዩ ዘገባ እንሻገር። በማርኮ ሩቢዮ የውጭ ጉዳይ ሚኒስትርነት የአሜሪካ የአፍሪካ ፖሊሲ ምን ሊመስል ይችል ይሆን ይላል ሁለተኛው ዘገባችን። ማርኮ ሩቢዮ አዲሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሆኖ ተሹመዋል። ሩቢዮ ቻይናን በሚመለከት ጠንከር ያለ አቋም ያላቸው ናቸው። በዓለም አቀፍ ደረጃም የአሜሪካን ጥቅም በማራመድ እንደሚሰሩም ቃል ገብተዋል። ይሁን እንጂ አፍሪካን በሚመለከት የሚከተሉት ፖሊሲ ደምን ያለ እንደሚሆን በዝርዝር አላስታወቁም። የደቡብ አፍሪካው ፕሬዝዳንት በበኩላቸው ሀገራቸው በአዲሱ የትራምፕ አስተዳደር ከዩናይትድ ስቴትስ ጋር በሚኖራት ግንኙነት እንደሚተማመኑ ተናግረዋል። ኬት ባትሌት ከጆሃንስበርግ ያስተላለፈችው ዘገባ ዝርዝር አለው። ቆንጅት ታዬ በዚህ ሳምንት ለሳምንታዊ አፍሪካ ነክ ጉዳዮች ያቀረበችውን መሰናዶ በመቀጠል ይሰማል።
ሰሞኑን የዓለም የኢኮኖሚ ጉባኤን ባስተናገደችው በስዊትዘርላንድ ዳቮስ የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ በሰጡት ቃል በፕሬዚደንት ዶናልድ ትራምፕ አስተዳደር ከዩናይትድ ስቴትስ ጋር የሞቀ ግንኙነት ይኖረናል ብለው እንደሚጠብቁ ተናግረዋል።
ፕሬዚዳንት ትራምፕ በመደራደር ስምምነት ላይ በመድረስ የተዋጣላቸው ናቸው። እኔም እንደዚያ ነኝ። ስለዚህ አብረን ለመስራት እንችላለን።
ይሁን እንጂ ይህንን የእሳቸውን አዎንታዊ አስተያየት የማይጋሩ አሉ። ተንታኞች ፕሪቶሪያ ከሩሲያ ጋር ያላት የቅርብ ግንኙነት፣ በዩክሬን ጦርነት ጉዳይ የምትከተለው ገለልተኛ አቋም፣ በጋዛ ጉዳይ በእስራኤል ላይ በዓለም አቀፍ የወንጀል ፍርድ ቤት የመሰረተችው ክስ በአዲሱ የዩናይትድ ስቴትስ አስተዳደር በመልካም የሚታይ አይሆንም። ብሩክ ስፔክተር ጆሃንስበርግ የሚኖሩ የቀድሞ የዩናይትድ ስቴትስ ዲፕሎማት ናቸው።
Now for the past administration the consequences of South Africa's
ደቡብ አፍሪካ ከሩሲያ ከቻይና ከኢራን እንዲሁም ከዓለም አቀፍ ወንጀል ፍርድ ቤት ጋር የሚያላት ግንኙነት ባለፈው አስተዳደር የሚታየው የሚያቃቅር አድራጎት ተደርጎ ነበር። በይበልጥ መቀራረብን አዳጋች የሚያደርግ እንጂ መቆራረጥ ደረጃ የሚያደርሱ ተደርጎ አልተወሰደም። በትራምፕ አስተዳደር ግን የውጭ ጉዳይ ሚኒስቴር በጥንቃቄ የሚከታተለው ጉዳይ ስለሚሆን የማይቀር ነው።
ደቡብ አፍሪካ ሩሲያንና ቻይናን የሚያቅፈው በማደግ ላይ ያሉ ሀገሮች ማህበር ብሪክስ ከፍተኛ ቦታ ያላት አባል ነች። አዲሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከአሁን ቀደም ደቡብ አፍሪካን ከቤጂንግ ጋር ባላት የሞቀ ግንኙነት የተነሳ ነቅፈዋታል። ባብ ወኬሳ ጆሃንስበርግ የሚገኘው ዊት ዋተርስራንድ ዩኒቨርሲቲ የአፍሪካ ማዕከል የዩናይትድ ስቴትስ ጥናቶች ዳይሬክተር ናቸው። የሚከተለውን አስተያየት ሰጥተዋል።
Now we get the Trump Vance administration which is starting very clearly
አሁን የመጣው የትራምፕ ቫንስ አስተዳደር ከመጀመሪያው ቀድሚያ ለአሜሪካ የሚል የውጭ ፖሊሲ እንደሚከተል በሚገባ ግልጽ አድርጓል። ስለዚህ ደቡብ አፍሪካ ቀድሚያ ለብሪክስ የሚል ፖሊሲ ብታቀነቅን ከርሳቸው የውጭ ፖሊሲ ጋር ይጣረሳል፣ ችግር ውስጥም ትገባለች።
አንዳንድ ሪፐብሊካኖችም ዩናይትድ ስቴትስ ከደቡብ አፍሪካ ጋር ያላት ግንኙነት ሙሉ ግምገማ እንዲካሄድበት ጠይቀዋል። አንዳንድ ተንታኞች ታዲያ ደቡብ አፍሪካ ከዋሽንግተን የውጭ ፖሊሲ በማፈንገጧ የንግድ ጥቅሞችን መከልከል የመሳሰሉ ቅጣቶች ሊያገኟት እንደሚችሉ ይናገራሉ። ሬይ ሃርትሊ ብሬንት ሄርስት ፋውንዴሽን በተባለ የደቡብ አፍሪካ የጥናት ተቋም የምርምር ዳይሬክተር ናቸው።
Yeah, I think that this sort of the length of the tether that the US will have
United States ብዙ ትግስት የሚኖራት አይመስለኝም። ለምሳሌ ዋና ዋና ዩናይትድ ስቴትስ እርዳታ ተቀባይ የሆኑ ሀገሮች በተባበሩት መንግስታት ድርጅት እሷን የሚቃወም ድምጽ ቢሰጡ ያን ያህል ትግስት አይኖራትም።
እሳቸው እንደሚያስረዱት ይህ ዩናይትድ ስቴትስ አፍሪካ ውስጥ ያላትን ተሰሚነት ሊያሳድግላት ይችላል ወይም ደግሞ
or alternatively it could push these countries out of the US sphere
ወይም ደግሞ እነዚህ ሀገሮች ከዩናይትድ ስቴትስ ጋር መሆናቸውን እየተዉ ወደ ሌሎች አማራጮች እንዲሄዱ ሊገፋፋቸው ይችላል።
ዩናይትድ ስቴትስ ወሳኝ የሆኑ ማዕድኖችን ከዛምቢያና ከኮንጎ ዲሞክራቲክ ሪፐብሊክ ወደ ምዕራባዊው የአፍሪካ ጠረፍ የሚያጓጉዘው የባቡር መስመር ሎቢቶ ኮሪዶር ፕሮጀክትን መቀጠሉ እንደማይቀር ተንታኞች ይናገራሉ። ሌላው የትራምፕ አስተዳደር ትልቅ እርምጃ ከሶማሊያ ተገንጥላ ራሷን ያስተዳድረች ላለችው ለሶማሊላንድ እውቅና መስጠት ሊሆን ይችላል። ያም ሆነ ይህ ይላሉ በጥረታ ላይ ያሉት የቀድሞ የዩናይትድ ስቴትስ ዲፕሎማት ብሩክስ ስፔክተር፣ አፍሪካ በትራምፕ አስተዳደር የውጭ ፖሊሲ አጀንዳ ቀዳሚ ስፍራ አይኖራትም።
As far as Africa is concerned, let's be honest and let's be fair about it. Africa is
አፍሪካን በሚመለከት እነቱን ለመናገር በተጨባጭ ያለውን ሁኔታ ተመርኩዘን የትራምፕ አስተዳደር ትኩረት በሚሰጣቸው ጉዳዮችና ቦታዎች ሰንጠረዥ ላይ አፍሪካ በጣም ታች ነው የምትሆነው።
ማርኮ ሩቢዮ በውጭ ጉዳይ ሚኒስትርነት ዓለም አቀፍ ጉዟቸውን የሚጀምሩት ፓናማን በመጎብኘት እንደሚሆን ተመልክቷል።
አድማጮቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ጥር 24 2025 ዓ.ም ምረት ዝግጅታችን ነው። ስርጭቶቻችንን ከሰኞ እስከ አርብ በመደበኛው የሬዲዮ በቴሌቪዥን መሰናዷችን በዩቲዩብ ገጻችን በቪያም ሃሪክ የፌስቡክ ገጻችንና ድረገጾቻችን ላይ ታገኛችኋላችሁ። ሳትከታተሉ ያመለጣችሁ ዘገባዎች እንዲሁም ደግሞ ትንታኔዎች ካሉ የቪያም ሃሪክ ድረገጽ ላይ በመግባት ዘለቅ ተከታተሉን ዘንድ በአክብሮት እንጋብዛለን። ወደ ተከታዩ ዘገባ ነው የምንሻገረው። በአዲስ አበባ የተለያዩ የአፍሪካ ሀገራትና ከአፍሪካ ውጭም ብሎም የሌሎች ሀገራት ዲዛይነሮችን ያሳተፈ የፋሽን ትርኢት ባለፈው ሳምንት ተካሂዷል። ሀብ ኦፍ አፍሪካ ፋሽን ዊክ በሚባል ተቋም የተዘጋጀው እና ለአምስት ቀናት መቆየቱ የተገለጸው የፋሽን ትርኢት 18 ዲዛይነሮች የፈጠራ ስራዎቻቸውን አሳይተውበታል። አዘጋጆቹ የፋሽን ትርኢቱ አዳዲስ የአልባሳት ዲዛይኖችን ለማስተዋወቅ እድል ይፈጥራል ሲሉ፣ ዲዛይነሮቹ ደግሞ የገበያ ትስስር የሚፈጠርበት ልምድ የሚለዋወጥበት መድረክ መሆኑን ለአሜሪካ ድምጽ ተናግሯል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
ባለፈው ሳምንት ከአውሮፓ ጀምሮ ለአምስት ቀናት በአዲስ አበባ የተካሄደው የፋሽን ትርኢት በልዩ ልዩ ዝግጅቶች የደመቀ ነበር። የፋሽን ትርኢቱን ያዘጋጀው ሀብ ኦፍ አፍሪካ ፋሽን ዊክ የተባለ ተቋም ሲሆን በአህጉር አፍሪካ ያሉ የፋሽን ባለሙያዎች የሚገናኙበትና ልምድ የሚለዋወጡበት መድረክ እንዲሆን ታልሞ የዛሬ 15 ዓመት መመስረቱን ከመስራቾቹ አንዷ የሆነችው ማህሌት ተክለ ማርያም ለአሜሪካ ድምጽ ተናግራለች። የአፍሪካ ፋሽን ሳምንት በየአመቱ በተለያዩ የአፍሪካ ሀገራት እንደሚዘጋጅ የገለጸችው ማህሌት ተክለ ማርያም በዚህኛው ትርኢት በርካታ ዲዛይነሮች ተሳትፈዋል ትላለች።
በመድረክ ላይ ወደ 18 ዲዛይነሮች ነበሩ። ከዛ ደግሞ እንደ ፋሽን ኤግዚቢሽን የምንለው ያያችሁት ወደ 9 ዲዛይነሮች ጀማሪ ዲዛይነሮችም አንዳንዶቹም ደግሞ ኢንዱስትሪው ላይ ገና በመግባት ያሉ እንዲያስተዋውቁ መድረኩን ሰጥተናቸው አቀርበው ነበር። እያንዳንዱ ዲዛይነር ወደ 15 ያህል ልብስ ነው የሚያቀርበው የተለያየ የራሳቸውን ኢንስፒሬሽን የሚገልጹበት ማለት ነውና ብዙ ልብስ ነው።
ስራዎቻቸውን ካሳዩት ዲዛይነሮች አንዱ አይሆነችው ቤዛ ዮሐንስ በአህጉራዊው የፋሽን ትርኢት የኢትዮጵያ አልባሳትን ማስተዋወቅ ላይ ማትኮሯን ተናግራለች።
የኔ ምርት የነበረው በ100% ኢትዮጵያ ውስጥ ፕሮሰስ የተደረጉ አልባሳትን በፋብሪኮችን ሰው ወደ ውብ የሆኑ አልባሳት ቀይሬ እርሱን ነው ይዤ መጣሁት። ሽመና ማለት ነው። ለተለያዩ አይነት ፕሮግራሞች ብዙዎቻችን የምንጠቀመው ከውጭ ኢምፖርት የሚደረጉ አልባሳትን ነው እና በእኛ ሀገር ደግሞ ፕሮሰስ የተደረጉ አልባሳትን ደግሞ ሽመናዎችን በዘመናዊ መልክ ለሰርግ እንዲሁም ለተለያየ ነገር መልበስ እንደሚቻል ኢሌጋንት የሆኑ እስከ ሰርግ ኢቨንቶች ለቀለበት የሚሆኑት አልባሳትን ነው ይዤ የቀረብኩት።
ከተለያዩ የአፍሪካ ሀገራት መጥተው የፋሽን ስራዎቻቸውን በዚህ መድረክ ካስተዋወቁት ዲዛይነሮች መካከል አንዷ ኬንያዊቷ ሼይላ ቤነርዴቴ የሀገሯን አልባሳት ለእይታ ማቅረቧን ጠቅሳ በዝግጅቱ ተደስቻለሁ ብላለች።
All the designers are amazing. They're also
ሁሉም ዲዛይነሮች የሚገርሙ ናቸው። የፈጠራ ችሎታቸው ያስደንቃል። ከተለያዩ አካባቢዎች ከመጡ ዲዛይነሮች ጋር መገናኘት ጥሩ ነው። በዚህ አመት እዚህ ስራዎችን በማሳየቴም ደስ ብሎኛል። ያቀረብነው የአልባሳት ስብስብም ተቀባይነት አግኝቷል ብዬ አስባለሁ።
በዚህ የፋሽን ትርኢት ሳምንት የኢትዮጵያ ባህልና ታሪክ የሚያስተዋውቁ ቦርሳዎችን ለእይታ ማቅረቡን የገለጸው ዲዛይነር ዳንኤል ደገማው አብዛ ነው። መድረኩ የገበያ ትስስር ለመፍጠር አግዞናል ይላል።
እያንዳንዱ ቦርሳዎቻችን ስም አላቸው። ለምሳሌ ቀደምት ያልነው ቦርሳ አለ፣ ባለግርማ የምንለው ቦርሳ አለ፣ ከዛ ደግሞ ከምንጩ የተባለ ቦርሳ አለ። እዛ የስንዴ ጋር የተገናኘ ነገር ነው እና እያንዳንዱን በዛ ልክ ይዘን መተናል። ሌላ ደግሞ የአበሻ ቢዩቲ የሆነው ንቅሳትንም በትንሽ የባግ ሪፕሬዘንት ለማድረግ ሞክረን ሰው ትልቅ ስቴጅ ነው ለእኛ። እግዚአብሔር ይመስገን ያው እኛም ከጠበቅነው በላይ ነው ያገኘ ነው። ሰው ትልልቅ ሰዎች ይገኛሉ፣ ኢንተርናሽናል የሚመጡ ሰዎች አሉ፣ ብራንዳችንን በደንብ ሊያስተዋውቁልን የሚችሉ አት ሴም ታይም ደግሞ ኢንተርናሽናል ባየርስ ይመጣሉ። እዚህ ያው እኛ ሎካሊ ነው እስካሁን እየሰራን ያለ ነው። ሰው እንደዚህ አይነት ሰዎችን በቀላሉ ኔትወርክ እንድናደርግ ይረዳናል። ሁሉም ሰዎች በአንድ ቦታ የምናገኝበትን ስቴጅ ይፈጥርልናል ማለት ነው። ሰው ነገ ይዘውልን የሚመጡት መልካም እድል አለ ብለን እናምናለን እና ከዛ አንጻር ትልቅ ኦፖርቹኒቲ ነው ያገኘ ነው።
የትርኢቱ አዘጋጅ ማህሌት ተክለ ማርያም መድረኩ በልዩ ልዩ መንገድ ዲዛይነሮችን የሚጠቅም እንደሆነ ትናገራለች።
ብዙ ዲዛይነሮችን እድል ይሰጣል። የተለያየ ሚዲያ ይሆን እንደናንተ አይነት ይመዘግባል፣ ያይላቸዋል ስራቸውን፣ ኢንዱስትሪውም እንዲበረታታና ደግሞ ያው የሚያስተዋውቁበት ነው፣ እንደ ማርኬቲንግ ማለት ነው። እንደ አፍሪካ እንደ ኢትዮጵያም ይብን ትንሽ ለውጥ አለ፣ ግን እድገት አለ፣ ግን ይቀረናል። እንደ አዲስ ነው። ትምህርት ቤቶችም አሉ አሁን እየተከፈቱ ያሉ፣ ብዙዎቹ ትሬኒንግ ይፈልጋል። ከሌላ አፍሪካ ሀገሮችም ጋር ደግሞ ትስስር መፍጠር አለብን፣ ማሳደግ መቻል አለብን እና ስራችንን ከጎረቤት ሀገር ጋር መስራት፣ መሸጥ የሚመሳስሉትን ትሬዲንግ ብንጀምር ደግሞ ከባድ ስራ ነው፣ እያደገ ነው።
ኬንያዊቷ ዲዛይነር ሼይላም እንዲህ አይነት በርካቶችን የሚያሳትፍ የፋሽን ትርኢት ጥቅሙ የበዛ መሆኑን ትገልጻለች።
All right, so platforms like this give us an opportunity to showcase our brands.
እንዲህ አይነት መድረክ ተሰጧችንን የጥበብ ስራዎቻችንን እንዲሁም የምንሰራቸውን የፋሽን አይነቶች ለማሳየት እድል ይሰጠናል። ለምሳሌ ከእናንተ ጋር ተገናኝቻለሁ፣ ከኬንያ ፋሽን ጋር ተዋውቃችኋል። በዚህ መድረክ ከናይጄሪያ፣ ከሩሲያና ከሌሎችም ሀገራት ከመጡ ዲዛይነሮች ጋር ተገናኝተናል። ልምድ ለመለዋወጥ፣ ትስስር ለመፍጠር እና የጥበብ ስራዎቻችንን በተለያዩ ቦታዎች ለማሳየት ያግዘናል።
መድረኩ የኢትዮጵያ አልባሳትን ለማስተዋወቅ እድል የሰጠ መሆኑን የምትናገረው ደግሞ ቤዛ ዮሐንስ ነች።
የኢትዮጵያዊ ዲዛይነሮች ይዘው የቀረቡት ኢትዮጵያ ውስጥ ፕሮሰስ የሚደረጉ የተሸመኑ አልባሳትን ነው ብዙዎቻችን የተጠቀምነው። ሰው ምን ያክል የሀገር ውስጥ ፕሮዳክቶች የሀገር ውስጥ ሽመና ውጤቶች በጣም እንዳደጉ ለሰዎችም አዌርነስ ክሬት አድርገናል ብዬ ያስባል። በቃ ሲምፕል የሆነ በጣም ጥሩ ታይም የነበረው ብዙዎቻችን እርስ በርስ የምንተዋወቅበት የነበረ በጣም ቆንጆ ኢቨንት ብዙ ዲዛይኖችን እንዴት አድርገን ክሬት ማድረግ እንዴት አድርገን አንዱን ከአንዱ ጋር ሚክስ ማድረግ እንዳለብን የተለያየ ነገር ተምረናል።
ለአምስት ቀናት የቆየው ይኸው ደማቅ የፋሽን ትርኢት በልዩ ልዩ የሰርከስና የሙዚቃ ዝግጅቶችም የታጀበ ነበር። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በመቀጠል ደግሞ የምናልፈው የዱር እንስሳት መብት ተሟጋች ወደሆነች እንግዳ ነው። ግሬታ ፍራንቸስካ ዩሪ ትባላለች። የጣሊያንና የኢትዮጵያ ትውልድ ያላት የአካባቢ ጥበቃና የዱር እንስሳት ጥበቃ መብት ባለሙያ ናት። ግሬታ በተለይም የዝሆኖችን ጥበቃ ተነሳሽነት ስራዎች ላይ ኢትዮጵያን ጨምሮ 25 የአፍሪካ ሀገራት ተሳታፊ በሆኑበት ተቋም አማካኝነት ብዙ ስራዎችን ሰርታለች። በአሁኑ ሰዓት አፍሪካውያን ሴቶች በአካባቢ ጥበቃ ስራዎች ላይ እንዲሳተፉ በሚቀሰቅስ ሴቶች ለአካባቢ ጥበቃ የተባለ ድርጅት መስራች እና ባልደረባ ምናታ ራሷን ከምታስተዋውቅበት ቆይታችን ጀምራል።
Thank you so much, Aiden, for having me on today. I'm Greta Francesca Iori. I'm a mixed race.
Aiden, ስለጋበሽኝ በጣም አመሰግናለሁ። Greta Francesca Iori ይባላለሁ። ኢትዮጵያዊና ጣሊያናዊት ነኝ። በሙያዬ ደግሞ የአካባቢ ጥበቃ ባለሙያ ነኝ። ባለፉት 10 ዓመታት ውስጥ በአፍሪካ ቀንድና በሰፊው የአፍሪካ ሀገር ውስጥ በዱር አራዊት ዙሪያ ግንዛቤ እንዲዳብር ስሰራ ቆይቻለሁ። በአካባቢ ጥበቃ ላይ መስራት እንዴት ከባድና ውስብስብ እንደሆነም ግንዛቤ እንዲኖርም ሰራለሁ። ያደኩት አዲስ አበባ ውስጥ ነው፣ ግን ገና በልጅነቴ በሀገሬ መዞር በመቻሌ ትልቅ እድል ነበረኝ። በዚህ ምክንያት ከማህበረሰባችን ከ120 ሚሊዮን በላይ የሚሆነው ህዝብ በጣም ፈጣን እድገት ባላቸው ሀገራት ውስጥ የተፈጥሮ ሀብታቸውን ለመጠበቅ ችግሮች እንደሚያጋጥሟቸው ልገነዘብ ችያለሁ። በዚህ የተነሳ የአካባቢ ሚዛንን እንዴት ማስጠበቅ ይቻላል የሚለውን ለመረዳት ጥልቅ የሆነ ፍላጎት ሊያድርብኝ ችሏል።
በጣም አመሰግናለሁ ግሬታ በድጋሚ። እስቲ እንግዲህ የዱር እንስሳት ዓለም አቀፍ ወንጀለኞችን መቆጣጠር ወይም ደግሞ ጥበቃ ማለት ምን ማለት ነው? አንቺስ እንዴት ነው ወደዚህ ስራ ልትገቢ ቻልሽ?
Yes, it's an interesting story. I didn't know so much about wildlife crime when I first began my passion around wildlife.
ስራ ስጀምር ስለ ዱር አራዊት የነበረኝ እውቀት እምብዛም ነበር። የመጀመሪያ ስራዬ በሰሜን ኢትዮጵያ በሚገኘው የሰሜን ተራራዎች ብሔራዊ ፓርክ ነበር። በወቅቱ ፍላጎቴ የነበረው ማህበረሰቦች በቱሪዝም ልማትና በብሔራዊ ፓርክ እንቅስቃሴዎች እንዴት እንደሚሳተፉ መረዳት ነበር። ብዙ ቀኖችን በብሔራዊ ፓርክ ውስጥ ሳሳልፍ ማህበረሰቡ ነብርና በመጥፋት ላይ ያሉ ዝርያዎችን የሚገድለው ኑሮን ለማሸነፍ አቅም ስለሚያንሰው እንደሆነ መረዳት ጀመርኩ። ነገር ግን ደግሞ ገበያው የሚመራውም ከሀገራቸው በብዙ ኪሎ ሜትሮች ርቆ በአውሮፓ፣ በሩቅ ምስራቅ፣ በአሜሪካ በሚኖሩና ለየት ያሉ እንስሳትን በሚያሰባስቡ ሰዎች አማካኝነት ነው። ስለዚህ የተረዳሁት ነገር እኛ ትኩረት እያደረግን ያለነው ከፊት ያሉት ችግረኛ ማህበረሰቦች ላይ ብቻ ሲሆን የዱር እንስሳት አደንና ሌሎችም ወንጀሎች ግን የሚፈጸሙት በዓለም አቀፍ ደረጃ መሆኑን ነው።
አካባቢ ጥበቃ ለሴቶች የሚል ተቋም ውስጥ በአሁን ሰዓት ባልደረባ ነሽ። ይሄ ተቋም ምንድን ነው እሱ የሚያደርገው?
Yes, so the Women for the Environment Africa program. I was very privileged to be selected as a founding fellow in 2021.
እንደ አውሮፓውያኑ አቆጣጠር በ2021 በአፍሪካ የአካባቢ ጥበቃ ላይ የሚሰሩ ሴቶች መርሃ ግብር አጋር መስራች እና ቀዳሚ የምርምር ባለሙያ እንድሆን ስጋበዝ በጣም ነበር ክብር የተሰማኝ። በአመራርም ሆነ በአካባቢ ጥበቃ ዘርፍ ውስጥ ያለን ሴቶች በወንዶቹ ውቅያኖስ ውስጥ እንዳለን ሁሉ ቁጥራችን እጅግ ጥቂት ነው። በተለይ የኢትዮጵያ ሴቶች ሩቅ አካባቢ እንዲሄዱም ሆነ እንዲሰሩ አይበረታታም። ብዙ ጊዜ ይህ የወንዶች ስራ ተደርጎ ነው የሚወሰደው። ሴቶች ስካውት ወይም የአካባቢ ጠባቂ ሆነው እንዲሰሩም አይበረታታም። ስለዚህ ተቋማችን ሴቶች ጎልተው እንዲወጡና እንዲታዩ አንድ ላይ አሰባስቧል።
ከታች ወርዶ መስራትን ስናነሳ ስካውቶች ወይም ደግሞ አካባቢ ጥበቃ ላይ ያሉ ሰዎችን ጠቅሰሻል። በተለይ ደግሞ ሴቶች በአካባቢ ጥበቃ ዙሪያ ላይ ያላቸው ሚና ምንድን ነው?
It's very interesting because
በጣም የሚገርም ነው። ለረጅም ጊዜ ሴቶች በአካባቢ ጥበቃ ዙሪያ ባላቸው ተጽዕኖ ላይ ጥናት ተደርጎ አያውቅም። እኔ ግን ገና ልጅ እያለሁ የሰራሁት ጥናት ሴቶች የአካባቢ ጥበቃ በሚሰሩ ስካውቶች ላይ ስላላቸው ተጽዕኖ ነበር። ምክንያቱም በቀኑ መጨረሻ ላይ ሴቲቷ የአካባቢው ጥበቃ ባልደረባው ሚስት፣ አያት፣ እህት ናት። ምንም እንኳን ጠባቂ ወንድ ቢሆንም ሴቷም ተጽዕኖ እንዳላት አስተውለናል። ሴቶቹ ለበጎ ነገር ተጽዕኖ ሊያሳድሩባቸው ይችላሉ። በችግር ጊዜ በድህነት ውስጥ ያለችው ሴት ሲቸግራት ገንዘብ ካላመጣ ባለቤቷን ወይም ልጇን በህገወጥ ተግባር እንዲሳተፍ ታስገድዳለች። ነገር ግን ሴቷን ካስተማርንና ካገዝናት አካባቢው እንዲጠበቅና አሉታዊ ነገር እንዲቀለበስ ወይም እንዲስተካከል ታደርጋለች። እንደምናውቀው ሴቶች በአጠቃላይ በማህበረሰብ ውስጥ በጣም ጠባቂዎችና ተንከባካቢዎች ናቸው። በማህበረሰባቸው ውስጥ ብዙ ጊዜ ወጥተው እንጨት የሚለቅሙት፣ ውሃ የሚቀዱትና ልጆቹን የሚያሳድጉት እነሱ ናቸው። ስለዚህ ከፍተኛ ተጽዕኖና ብልሃት አላቸው። እኔ የምሰራበት ተቋምም ሴቶች በማህበረሰብ ውስጥም ሆነ በመንግስታዊ ተቋማት ውስጥ ቦታ እንዲያገኙ ይጥራል።
የአካባቢ ጥበቃ ስንል ወይም ደግሞ የዱር እንስሳት ጥበቃን ስናነሳ ይሄ ዘርፍ ለሴቶች ምን ያክል ምቹ ነው?
So I would say I've been very, very lucky and privileged to never encounter any challenges in the field.
እኔ በጣም እድለኛ ነኝ ማለት እችላለሁ። በዱር ጥበቃ ስራ ላይ ምንም አይነት ተግዳሮት አጋጥሞኝ አያውቅም። ሁልጊዜም እንደ ቤተሰብ የሆነ በጣም የሚያስደንቅ ቡድን አለኝ። በአጠቃላይ በአካባቢ ጥበቃና የሴቶችን ጉዳይ ካነሳን የተወሰነ ጀግንነትና ድፍረት ሊኖር ይገባል ብዬ አስባለሁ። ሁኔታው ለሴቶች ምቹ እንዲሆን ብዙ ልናደርግላቸው የምንችላቸው ነገሮች አሉ። ለምሳሌ በወር አበባ ላይ ከሆንን ንጹህ ውሃ ማግኘት ሊመቻች ይገባል። በራሳችንም ለስራ ስንንቀሳቀስ ፍጹም ደህንነት ሊሰማን ይገባል።
In your previous work, I know that you have...
ከዚህ ቀደም ስራሽ በብዛት የሚያተኩረው ዝሆኖችን ጥበቃ እንደነበረ አውቃለሁና እስቲ ጥቂት ስለሱ ስራሽ ንገሪኝ።
Thank you. Yeah, so
እኔ ሁልጊዜ ዝሆኖች መረጡኝ እንጂ እኔ አይደለሁም የመረጥኳቸው ላለው። የዱር አራዊትን ሁሉንም ወዳለሁ። ነገር ግን ሁለተኛ ዲግሪን ሳጠናቅቅ በአፍሪካ የዝሆን ጥርስ አደን ከፍተኛ ደረጃ ላይ የደረሰበት ወቅት ነበር። ያኔ በአንድ አመት ጊዜ 96 ዝሆኖች የተገደሉበት ወቅት ነበር። ስለዚህ ህገወጥ የዝሆን ጥርስ ንግድ ምን እንደሆነና ማህበረሰቡና መንግስታዊ ያልሆኑ ድርጅቶች ሚናቸው ምን መሆን እንደሚችል በትክክል መረዳት ነበረብን። በወቅቱም በአፍሪካ የዝሆን ጥርስ ሽያጭን ስልታዊ በሆነ መንገድ መክታት የሚያስችል ተቋም ተቋቁሟል። ስለዚህ ቀደም ሲል እንደገለጽኩት ህገወጥ የዝሆን ጥርስ ንግድ ምን እንደሚመስል ለመስራት እድሉን አገኘው። ከተለያዩ ማህበረሰቦች ጋርም ተቀራርቤ ሰራው። በመሆኑም ዝሆኖችን የመጠበቅ ስራ የጀመረው በዚህ መንገድ ነው።
አሁን ሰዓት ግጭትን ጨምሮ ብዙ ነገሮች በኢትዮጵያ እየተከሰቱ ነው። የማህበረሰቡን የአካባቢ ጥበቃ እውቀት እንዴት ነው የምትገመግሚው? እንዴት ታይዋለሽ?
Communities are incredible because without communities
የዱር አራዊትን በመጠበቅ ረገድ ማህበረሰቦች እጅግ አስደናቂ ናቸው። ሁልጊዜም የምናገረው ይሄንን ነው። እኛ የከተማ ሰዎች ነን። ምንም እንኳን ከፍተኛ የዱር እንስሳት ፍቅር ቢኖረንም በመጨረሻ ተመልሰን በከተማ ውስጥ እንኖራለን። ስለዚህ ከዱር እንስሳቱ ጋር አብረው የሚኖሩትን ማሳተፍ አለብን። ዝሆኖቹ ባሉባቸው አካባቢዎች ያሉ ሽማግሌዎች ከዝሆኖች ጋር እንዴት በታሪክ እንደተገናኙ ይነግሩሻል። ዝሆኖች ያሉበትንና ግዚያቸውን የሚያሳልፉበትን ቦታ እንዲሁም ሁሉም ነገር እንዴት እንደተከናወነ ያውቃሉ። ነገር ግን የማህበረሰቡ ህይወት ከጊዜ ወደ ጊዜ ፈታኝ የሆነ ነው። ለዛም ነው አብረው እንዳይኖሩ እየተገፋፉ ያሉት። የስራት ተግዳሮቶችም ተደቅነውባቸዋል። እነዚህ አካባቢዎች ዙሪያ የሚደረጉ የአካባቢዎች መለወጥ፣ የመንገድ ግንባታ፣ የኔትወርኮች መዘርጋትና ትላልቅ ኢንቨስትመንቶች ሰዎችንና እንስሳቱን እያፈናቀሉ ነው። አስታውሳለሁ በአንድ ወቅት ወደ ሰሜን አካባቢ ትግራይ ውስጥ በጣም ጥቂት ዝሆኖች ነበሩ። በክልሉ በግጭት ምክንያት በድህነት ውስጥ ከሚገኙ ማህበረሰቦች ጋር እየተወያየሁ ነበር። ዝሆኖች ማሳቸው ውስጥ እየገቡ ማሽላውን በብዛት ይበሉባቸው ነበር። በዚህ የተነሳ ዝሆኖቹን ይጣሏቸዋል ብዬ አስብ ነበር። ነገር ግን አንድ ሽማግሌ ጠላቶቻችን ዝሆኖች አይደሉም፣ ዝሆኖቹም እንደኛ ለህልውናቸው እየታገሉ ነው። ሁለታችንም የአንድ ሳንቲም ሁለት ገጽታዎች ነን። ሁለታችንም ደግሞ ለመታገል የምንጥርና ለፍላጎታችን እውቅና የማይሰጥ ኢፍትሃዊ ስርዓት ውስጥ ነው ያለነው አሉኝ። ስለዚህ ማህበረሰቡ በቂ ግንዛቤ አለው።
ሰፋ ባለ መልኩ ደግሞ መንግስታት፣ መንግስታዊ ያልሆኑ ተቋማት እንዲሁም ደግሞ ባለድርሻ አካላት ምን ማድረግ አለባቸው ትያለሽ? ሙያው ላይ እንዳለ ሰው
That's a difficult question.
በጣም ከባድ ጥያቄ ነው። ለረጅም ጊዜ ያክሚሉት እስኪ እናንተ ችግሩን ፍቱና መልሳችሁን ንገሩን ነው። ነገር ግን እንዲህ ሊሆን አይችልም። ሁሉም ነገር እርስ በርስ የተሳሰረ ነው። ሁላችንም ያለ አካባቢያችን መኖር አንችልም። የዱር እንስሳት ከሌሉ ልንኖር አንችልም። የዱር እንስሳት ለስነ ምህዳራችን ጤና ወሳኝ ሚና ስለሚጫወቱ መፍትሄዎችን መፈለግ የሁላችንም ኃላፊነት ሊሆን ይገባል።
ግሬታ ዩሪ ስለነበረን ቆይታ በጣም ነው የማመሰግነው።
And I really appreciate it.
እኔም በጣም አመሰግናለሁ።
የተማሪዎች እጦት የምልክት ቋንቋ ስልጠናን ስጋት ላይ ጥሏል። በአዲስ አበባ ዩኒቨርሲቲ የሚሰጠው የምልክት ቋንቋ ትምህርት ከቅርብ ዓመታት ወዲህ ተማሪዎችን እያገኘ ስላልሆነ በስልጠናው ላይ እንቅፋት መፍጠሩን ዩኒቨርሲቲው አስታውቋል። የአሜሪካ ድምጽ ያነጋገራቸው ባለሙያዎች በበኩላቸው ችግሩ በምልክት ቋንቋ እድገት ላይ ተግዳሮትን ይፈጥራል ብለዋል። መስማት የተሳናቸው ዜጎች አገልግሎት እንዳያገኙ የሚያደርጋል ሲሉ ተናግረዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር በበኩሉ መስማት የተሳናቸው ዜጎች በአገልግሎት ተቋማት የተለያዩ ችግሮችን እንደሚገጥሟቸው ገልጾ ችግሩን ለመቅረፍ የሚያስችል ስልት እያዘጋጀ መሆኑን ያመለከተው ገብረ ሚካኤል ገብረ መድህን ዝርዝር አለው።
ባለፈው ሳምንት ጥር 6 2017 ዓ.ም ምረት በአዲስ አበባ በተካሄደው 15ኛው የምልክት ቋንቋ ምርምር ዓለም አቀፍ ጉባኤ ላይ የተሳተፉ ምሁራን በዘርፉ ያለውን ችግር አብራርተዋል። ከነዚህ አንዱ የነበሩት በአዲስ አበባ ዩኒቨርሲቲ የሂዩማኒቲስ የቋንቋዎች ጥናት የጋዜጠኝነትና ኮሙኒኬሽን ኮሌጅ ዲን ዶክተር አማኑኤል አለማየው ዩኒቨርሲቲው የምልክት ቋንቋን ማስተማር ከጀመረ 10 ዓመታት ማስቆጠሩን ተናግረዋል። ዶክተር አማኑኤል አለማየው ለአሜሪካ ድምጽ በሰጡት ቃለ መጠይቅ የአዲስ አበባ ዩኒቨርሲቲ ይህንን ቋንቋ በመጀመሪያና በሁለተኛ ዲግሪ ደረጃ እንደሚያስተምር ገልጸው በአሁኑ ጊዜ ግን የትምህርት ክፍሉ ተማሪዎችን እያገኘ አይደለም ብለዋል።
የምልክት ቋንቋ ላለፈው 4-5 ዓመት ተማሪ እየተቀበለ አይደለም። የምልክት ቋንቋ ብቻም ሳይሆን ሊንግዊስቲክስም የሚማሩ ተማሪዎች የሉም። ስለዚህ ይሄ በጣም ስጋት ነው።
ስለ ጉዳዩ ለአሜሪካ ድምጽ አስተያየት የሰጡት በጅማ ዩኒቨርሲቲ የትምህርት ሳይኮሎጂ መምህር ፕሮፌሰር ብርሃኑ ንጉሴ የምልክት ቋንቋ ስልጠናው ችግር ላይ መውደቁ መስማት የተሳናቸው ዜጎች ከማህበረሰቡ ጋር እንዳይግባቡና አገልግሎት እንዳያገኙ ያደርጋል በማለት የሁኔታውን አሳሳቢነት ገልጸዋል።
በዚህ የሰለጠኑ የሰው ኃይል ከሌለ የነዚህን ፍላጎት የመግለጽ ችግራቸውን የመግለጽና ራሳቸውን የሚገልጹበት ለችግራቸውን መብት የሚሰጡበት ፍላጎታቸውን ኢንተርቴን የማድረግ የማስተናገዱ ችግር ይገጥመዋል ብዬ አስባለሁ። በተለይ እዚህ ላይ ችግሩ የሚከፋ ይመስለኛል።
ተማሪዎች የምልክት ቋንቋ ትምህርትን እንዳይመርጡ ያደረጋቸው አንደኛው ምክንያት ከቅርብ ዓመታት ወዲህ የ12ኛ ክፍል መልቀቂያ ፈተናን የሚያልፉ ተማሪዎች ቁጥር ማነስ ሊሆን ይችላል የሚሉት ፕሮፌሰር ብርሃኑ ከተመረቅን በኋላ ሥራ አናገኝም የሚል የተማሪዎቹ ስጋትም ሌላኛው ምክንያት ሊሆን እንደሚችል ግምታቸውን አስቀምጠዋል። ስለዚህ ጉዳይ አስተያየት የሰጠችን ራሄል ወልደስላሴ የተባለች ባለሙያም በዚህ ሐሳብ ትስማማለች። የዛሬ 8 ዓመት ከአዲስ አበባ ዩኒቨርሲቲ በምልክት ቋንቋ በመጀመሪያ ዲግሪ መመረቋን የምትናገረው ራሄል ባስተርጓሚነት ሥራ መጀመሯን ለአሜሪካ ድምጽ ገልጻለች። መስማት የተሳናቸው ዜጎች በአገልግሎት ሰጪ ተቋማት ባስተርጓሚ እጦት ሲቸገሩ አያለው። ሆኖም አብዛኞቹ የመንግስትም ይሁን የግል ተቋማት አስተርጓሚ አይቀጥሩም ትላለች።
አገልግሎት ሰጪ ተቋማትም ሆኑ እነሱ የተቀጠሩበት ተሻሪቶች አስተርጓሚ እንዲቀጥሩ አላየሁም። የዚህም ጊዜ በቃ ማግኘት የሚገባቸውን አገልግሎት አያገኙም ማለት ነው። ምንም መረጃ አያገኙም ወይም አገልግሎት አያገኝ።
የምልክት ቋንቋ አስተርጓሚነት በሲቪል ሰርቪስ ውስጥ የራሱ የሥራ መደብ እንደሌለውም ተናግራለች። ከዚህ ቀደም በአንድ ትምህርት ቤት ስትሰራ ያየችውን ችግር በመጥቀስ በዘርፉ የሰለጠኑ ባለሙያዎች ሥራ እንደማያገኙ ተናግራለች።
እኔ 8 ዓመት በሰራሁበት ጊዜ ሥራዬ የምልክት ቋንቋ አስተርጓሚ ነው። ነገር ግን መደቤ የነበረው ጽሕፈትና ሂሳብ ላይ ነው። በዛ የተነሳ የደረጃ እድገት አይኖረኝም እንደ መምህራን። ስለዚህ እኔ ራሴ በቃ ከዛ ስራ ወጥቼ ወደ መምህርነት ነው የገባሁት። አሁን ከኔ ጋር የተመረቁ ልጆች በጣት የሚቆጠሩ ናቸው ወደዚህ ስራ ወደ ምልክት ቋንቋ አስተርጓሚነት የገቡት። አብዛኛው ወደዚህ አልገባም።
በ15ኛው የምልክት ቋንቋ ምርምር ዓለም አቀፍ ጉባኤ ላይ የተሳተፉት በሴቶችና ማህበራዊ ጉዳይ ሚኒስቴር የአካል ጉዳተኞች ጉዳይ መሪ ስራ አስፈጻሚ አቶ አሳልፈው አመዲን በኢትዮጵያ ከ3 ሚሊዮን በላይ መስማት የተሳናቸው ዜጎች እንዳሉ ተናግረው የሚገጥሟቸውን ችግሮች ለመቅረፍም ጥረቶች እየተደረጉ ናቸው ብለዋል።
አብዛኞቻችን የምልክት ቋንቋ እንኳ የምንጠቀም ካለመሆኑ ጋር ተያይዘው በተለያዩ ቦታዎች ሲሄዱ ከአገልግሎት እንደዚሁም ከማህበራዊ መስተጋብር ጋር ተያይዘው የሚያገጠሟቸው ተግዳሮቶች አሉ። እነኚህን ለመቅረፍ በደንብ መስራት ያስፈልጋል። አሁን ባህልና ስፖርት ሚኒስቴር የኢትዮጵያ የምልክት ቋንቋ ስትራቴጂ እየነደፈ ነው። የምልክት ቋንቋ በአብዛኛው ማህበረሰብ ጥቅም ላይ የሚሆን ለማድረግ ማለት ነው። ከዛ ውጭ ከአክሰስ ቱ ኤጁኬሽን ጋር ተያይዘው የሚያጋጥሙ ተግዳሮቶች አሏቸው። ትምህርት ቤቶች ለመስማት የተሳናቸው ዜጎች ብቁ መምህራን በማሰልጠን እነሱን በማሰማራት እንደዚሁም ደግሞ የመማሪያ አካባቢዎችን ለመስማት የተሳናቸው ምቹ በማድረግ ረገድ አሁንም ተግዳሮቶች አሉ። እነሱ ላይ ሲሪየስሊ መስራት ያስፈልጋል።
የአዲስ አበባ ዩኒቨርሲቲው ባልደረባ ዶክተር አማኑኤል አለማየሁ የተማሪዎች እጥረት ችግሩ በሌሎችም ቋንቋዎች እንደሚስተዋል ገልጸው መንግስት ለዚህ ችግር የመፍትሄ አቅጣጫ ሊቀይስ ይገባል ብለዋል።
ተማሪዎች ቋንቋን የመማር ፍላጎታቸው ከጊዜ ወደ ጊዜ እየቀነሰ ነው። ቋንቋ ሲባል ማንኛውም ቋንቋ። እንግሊዘኛ የሚገቡ ተማሪዎች ላለፈው 3 4 አመት የሉም። የአማርኛም የኦሮምኛም በጣም እየቀነሰ ነው። ትግረኛ ላለፈው 5 አመት ተማሪ አልተቀበለም። ይህን ተማሪን ደግሞ ማስገደድ አትችልም። በምርጫው ነው መማር ያለበት ተማሪ። ስለዚህ የትምህርት ሚኒስቴር አቅጣጫ ለውጥ ያስፈልጋል ማለት ነው። አንዳንድ ጊዜ ተማሪዎችን ሰፖርት እያደረግ ወደዛ ነው ኢንሴንቲቫይዝ እያደረግ ወደ ቋንቋ የሚሄዱ ወደ ፎክሎር የሚሄዱ ተማሪዎችን ሰፖርት ማድረግ አለባቸው። ትምህርት ሚኒስቴርም የራሱን ፖሊሲ ምናልባት ሪቫይዝ አድርጎ ተማሪዎች ሁሉንም ዲሲፕሊኖች እንዲያዳርሱ የመስራት ስራ ማድረግ አለበት። ከተለያዩ ስቴክሆልደር መስሪያ ቤቶች ጋርም መስራት ያስፈልጋል።
ፕሮፌሰር ብርሃኑም እንደዚሁ የቋንቋ ትምህርቶች መዳከም በጥናትና ምርምር ስራዎች ላይ የሚያስከትለው ጉድለት እንደሚኖር ገልጸው ጉዳዩ መፍትሄ እንደሚሻ ተናግረዋል።
ቋንቋ ማለት ዝም ብሎ እንደ ቱል ብቻ የምንወስደው አይደለም። የአንድን ማህበረሰብ ማንነት ቫሊዩ ይዞ የሚሄድ የማህበረሰቡን ማንነት የሚያሳድግም ጭምር አይደንቲቲም ጭምር ስለሆነ ይሄ መዘጋት ማለት የቋንቋውን እድገት የመገደብ የዛን ሶሳይቲ የሚወክለውን ሶሳይቲ ውስጥ ያለውን ቫሊዩስ ኖርምስ ቪዝብል እንዳይሆን የሚያደርግ እና ከማንነት ጋር የተያዘ ስለሆነ ይሄ ነገር እንዲበረታታና በዚህም ተማሪዎች የሚገኙበትን አማራጮች ኢንተርቬንሽኖች የሚሰሩና ተማሪዎችም ደግሞ ፍላጎት ኖሯቸው የተለያዩ ኢንሴንቲቭ ፓኬጆች ተዘጋጅቶ የሚስፋፋ ወይ በጥራቱን ጠብቆ የሚሄድበትን መንገድ መፈለጉ የሚበጅ ይመስለኛል።
የአዲስ አበባ ዩኒቨርሲቲ ላለፉት ዓመታት ተማሪዎችን አላገኙም በሚልና በሌሎችም ምክንያቶች የትግርኛ ቋንቋን ጨምሮ 14 ፕሮግራሞች እንዲቋረጡ ማድረጉን ከዚህ ቀደም መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ፕሬዚዳንት ዶናልድ ትራምፕ በድጋሚ ወደ ስልጣን ከመጡበት ጊዜ በኋላ ከሳቸው ቀደም ብሎ በነበረው አስተዳደር ይሰጡ የነበሩ ስደተኞችን የመልሶ ማቋቋም መርሃ ግብሮች ለጊዜው ተቋርጠዋል። ይህንን በተመለከተ ሀብታሙ ስዩም ባለሙያ አነጋግሯል። ወደዛው ነው የምናልፈው።
ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከፈረሟቸው ትዕዛዞች መካከል አንዱ የዩናይትድ ስቴትስ የስደተኞች ቅበላ መርሃ ግብርን ማስተካከል የሚል መጠሪያ አለው።
አሁን የወጡ አዲሱ የፕሬዚደንት ትራምፕ ኤግዚኪቲቭ ኦርደር ለ90 ቀን ፕሮግራሙን ለምሳሌ ስደተኛ መቀበሉን ዘግቶታል። ያ ማለት ፕሮሰሳቸው አልቆ ሊመጡ የነበሩ ካልተሳፈሩ ድረስ ከ90 ቀን በኋላ ነው ምናልባት ጉዳዩ ታይቶ ተመርምሮ ፖሊሲ አሁን ካለው አዲሱ አድሚኒስትሬሽን ጋር ፖሊሲው ይሄዳል አይሄድም ወይ ተብሎ ነው እንግዲህ ሊወሰድ የሚችለው ማለት ነው። ያ ማለት ብዙውን ነገር ያቆመዋል ማለት ነው። ለጊዜውም ቢሆን ከናካቴ ይቀራል የሚል ነገር አይደለም።
የሰማችኋቸው ስደተኞችን በሚመለከት ለበርካታ ዓመታት ከዓለም አቀፍ ተቋማት ጋር የሰሩት ህጋዊ ስደተኞችን ከአሜሪካ ስርዓት ጋር በሚያላምዱ መርሃ ግብሮች ውስጥ ያገለገሉትን አቶ ግርማ ከበደን ነው።
ስደተኞችን የሚያመጡ ድርጅቶች አሉ፣ የተለያዩ ድርጅቶች አሉ። እነዚህ ድርጅቶች ስደተኛ መቀበልና ስደተኞች ተቀብለው እዚህ ኑሮን እንዲለምዱ ድጋፍ የሚያደርጉ ልጆች ትምህርት ቤት እንዲሄዱ የሚያግዙ ጤና ኢንሹራንስ እንዲያገኙ የሚያግዙ ድርጅቶች አሉ። እነሱም ፕሮግራማቸው ፖስት ተደርጓል፣ ቁሟል። በቃ ምንም ነገር ገንዘብ ማውጣት ምናምን አይችሉም። ይሄኛው ደግሞ ወደ አሜሪካን ሀገር የገቡ ሰዎች አስፈላጊው ድጋፍ ተደርጎላቸው ስኬታማ እንዲሆኑ የሚያግዙ ፕሮግራሞች ናቸው የተደናቀፉት ማለት ነው።
የፕሬዚደንት ትራምፕ አስተዳደር የዩናይትድ ስቴትስ የስደተኞች መልሶ ማቋቋሚያ መርሃ ግብርን በጊዜያዊነት ማቆም ያስፈለገው የሀገሪቱን ብሔራዊ ጥቅምና የስደተኞችን ትክክለኛ ውህደት ያስቀደመ አሰራር መተግበሩ እስኪረጋገጥ ድረስ መሆኑን አስታውቋል። አሁን ላይ መርሃ ግብሩ የታገደው ለ90 ቀናት ነው። በእነዚህ ቀናት ውስጥ ታዲያ በህጋዊ መንገድ ወደ ዩናይትድ ስቴትስ የገቡ ስደተኞች በፌዴራሉ መንግስት ድጋፍ ውስጥ የነበሩ መርሃ ግብሮች ተጠቃሚ መሆን ባይችሉም ከሌሎች የግዛትና ግብረሰናይ ተቋማት አገልግሎት ሊያገኙ እንደሚችሉ አቶ ግርማ ይመክራሉ።
ብዙ ሪሶርሶች አሉ። በእርግጥ እዚያ አሜሪካን አገር ላለ ለመጣ ስደተኛ በስደተኛነት ለመጣና አሳይለምም እንኳን እየጠየቀ ያለ ስቴትሱ እንደዚህ እነሱም እነዚህም ፕሮግራሞች ኢምፓክትድ የሚሆኑ ይመስለኛል። አሁን ካትሊክ ቸርችስ፣ የተለያዩ ኖን ፕሮፊቶች፣ ሬሊጂየስ እንትን ቸርቾች፣ ሲነጎግ፣ የተለያዩ እንትኖች በነጻ የጤና ሄልት ስክሪኒንግ እንትን ያደርጋሉ። አንዳንድ ደግሞ ነን ኢመርጀንሲ የሆኑ ነገሮችም ሰፖርት ያደርጋሉ። ምግብም የሚሰጡ ድርጅቶች አሉ። እኔ አሁን በእጄ ላይ የለም እንጂ ሪሶርሶችን ቸክ ማድረግ ይቻላል። የኤችኤስ ዌብሳይት ጋር በመሄድ አሁን የካውንቲዎቹ ጋር ሴቱም ካውንቲዎቹም የተለያየ ሪሶርሶች አሏቸው። ያን ነገር የተለያዩ ሰርቪሶች የሚሰጡ እንዳልኩ የምክር አገልግሎት የምግብ እርዳታ የሚሰጡ አሉ።
የትምህርት አገልግሎት ማግኘት መሰረታዊ መብት በሆነባት ዩናይትድ ስቴትስ አዲሱ ትዕዛዝ በስደተኞች መርሃ ግብር የታቀፉ ህጻናትና ታዳጊዎችን ከትምህርት ያግዳቸው እንደሆነ የጠየቅናቸው አቶ ግርማ ቀጣዩም ብለዋል።
በዚህ ሀገር ህግ ማንም ሰው ትምህርት የማግኘት መብት አለው እና ስቴተሱ ምናምን አይጠየቅም። ቢያንስ ከአንደኛ ክፍል ከሳውት ያክል ድረስ ማለት ነው። ትምህርት ቤቶችም ትምህርት ቤት ቤተክርስቲያን በጣም ክልክል ነበሩ እስከ ቅርብ ጊዜ ድረስ። ማንም ሰው ገብቶ ምንድነው ስቴተስ ምናምን ማለት አይችልም። የዚህን የሜሪላንድ ስቴትን ካነሳ ሜሪላንድ ብሉ ስቴት ነው እና ገቨርነሩም እንደዚሁ የአሁን እኛም ያለንበት ሞንትጎመሪ ካውንቲ ሱፐርኢንቴንዳንቱ እየሞከረ ነው። የተቀመጡ ነገሮች አሉ እና ትምህርት የማግኘት መብቱ ላይ ሊቀየር የሚችል ነገር ያለ አይመስለኝም።
አዲሱ የዶናልድ ትራምፕ አስተዳደር የዩናይትድ ስቴትስ የስደተኞች ቅበላ መርሃ ግብርን ላልተወሰነ ጊዜ ማገዱን ባስታወቀበት ትዕዛዝ ላይ በውጭ ጉዳይ መስሪያ ቤቱና የጸጥታ መስሪያ ቤቱ ውሳኔ መሰረት የሀገሪቱን ብሔራዊ ጥቅም ባከበረና የጸጥታ ስጋት የማይሆኑ ጉዳዮችን ባጤነ መልኩ እንደ ሁኔታው የስደተኞች ቅበላ ሊከውን እንደሚችል ተጠቁመዋል። ሁለቱ መስሪያ ቤቶች መርሃ ግብሩን ከገመገሙ በኋላ በዘጠና ቀናት ውስጥ ዳግም ስራ የመቀጠሉን ሁኔታ እንዲወስኑም ትዕዛዝ ተሰጥቷል። በስደተኞች ቅበላ አስተዳደር ውስጥ የህዝብ ደህንነትና ብሔራዊ ደህንነት ዋና ጉዳዮች መሆናቸውን ማረጋገጥ፣ ሙሉ በሙሉና በትክክል ወደ ዩናይትድ ስቴትስ መግባት የሚችሉትን ስደተኞች ብቻ መቀበል፣ ዩናይትድ ስቴትስ የቀረጥ ከፋዮቿን ሀብት መጠበቋን ማረጋገጥ የፖሊሲው ዓላማ እንደሆነ በትዕዛዙ ማብራሪያ ላይ ተጠቁመዋል።
I look to you. Yeah.
አድማጮቻችን ለምሽቱ ያዝናቸው መሰናዶች እዚህ ላይ ተጠናቀቁ። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ከመርሃ ግብር ፕሮዲውሰሯ ብርሃን ኃይሉ በመሆን አብረናችሁ ቆይተናል። እናንተም አብራችሁ ስለነበራችሁ እናመሰግናለን። በነገው ምሽት በተመሳሳይ ሰዓት እንጠብቃችኋለን። ሰላም ጤና ስጥልን። ደህና ሁኑ። Thank you.